መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቀርማችቻችን ዛሬ ሐሙስ የካቲት 9 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ የካቲት 9 ቀን 1171 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከመቼ?
ዘረኛው የወያኔ አገዛዝ በምዕራባውያን ድጋፍ በአምባገነንነት ሲሰየም ጀምሮ ታሪኩን የረሳ ስህተቱን ይደግማል ስንል ስናሳስባችተናል። አሁንም እንደ በፊቱ በስማቸው ላይ ታፔላ የለጠፉ ቅጥረኞችና ዘረኞች አገር የማጥፋት ህዝብ የመከፋፈል እርኩስ ስራቸውን ቀጥለዋል። የበፊቶቹ በትግሬ ስም ያሁኖቹ ደግሞ በኦሮሞ ህዝብ ግን ነቅቶ ተቃወመ እንጂ እየታገለ ቀጠለ እንጂ ላጥፊዎቹ ጆሮም አልሰጠ። ይህ መቀጠልና ትግሉ መፋፋም አለበት። ካለፈው ስህተት እየተማርን ወደፊት በመገስገስ ዘረኞችን ድባቅ መምታት ለህልውናችን ያለን አማራጭ ነው። ዛሬም ታሪኩን የረሳ ስህተቱን ይደግማል እንላለን። ከዝግጅት ክፍላችን የቀረበና በቀድሚያ የምናቀርበው ሀተታ ነው። በመከታተልም ከዚህ ቀደም በፍኖተ ዴሞክራሲ ቀርበው የነበሩ መደመጥ ያለባቸውን ሀተታዎች በድጋሚ አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የካቲት 4 ቀን 2015 ዓመተ ምህረት ጀምሮ በተለያዩ የአዲስ አበባና የኦሮሞ አካባቢዎች በአገዛዙ የተፈጸሙ አፈናዎች ዛሬም ተጠናክረው ቀጥለዋል። በአገዛዙ የታፈኑ በርካታ ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቅስቃሴ ጋር በተያያዘ ዋስትናም ተከልክለው በእስር ላይ ይገኛሉ። ከተፈጠረው ሁኔታ ጋር ተያይዞ የዚህ አይነቱ እስር የአገዛዙ አካላት በሙሉ በበቂ ምክንያት በወንጀል የተጠረጠረን ሰው በሕጉ መሰረት ሰብአዊ መብቶችን ያከበረ በተለይም በቅድመ ምርመራ ወቅት የዋስትና መብት አጠባበቅ ስርዓትን ባከበረ መንገድ ምርመራ ከማድረግ ይልቅ ተገቢ ያልሆነ እንግልት አፈና እየፈጸሙ ይገኛሉ። በዚህም ከሰሞኑ ሲኖዶሱ ተስማማው ባለው የማስመሰል መንገድ እነዚህ ንጹሃን የሞቱት እንዲሁም ደግሞ የታፈኑትና በወህኒ የሚሰቃዩት መብታቸው ሳይነሳ መቅረቱ በእጅጉ እንዳሳሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን አሳስበዋል። ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተነስቶ በነበረው ችግር ዙሪያ በርካታ ቀጥረኛ ሚዲያዎችን በደንብ ለማወቅ ተችሏል። እነዚህ በህዝብ ገንዘብ የተቋቋሙ ሚዲያዎች ችግሩ መጀመሪያ ሲፈጠር ህዝብ ሲጠነቅና ሲያዘን የሰው ህይወት ሲጠፋና በርካቶች ለእስር ሲዳረጉ አንድ ነገር ሳይሉ ቆይተው ትላንት ሰላም ወረደ በሚል በአገዛዙ በኩል በተነፈው ወሬ ግን በሰበር ዜና ብቅ ማለታቸው የሚታወስ ነው። በተሻለ መልኩ ወደ 13 የሚጠጉ ዓለም አቀፍ ሚዲያዎች በጉዳዩ ዙሪያ ዜናዎችን እየሰሩ ነው። አንዳንድ በዲጂታል ሚዲያው ላይ ያሉት ደግሞ ያለውን ችግር ከማሳየትና እውነቱን ከማቅረብ በዘለለ በተጋነነ በሐሰትና በጥላቻ ንግግሮችና መረጃዎች ህዝብን ሲያወናብዱ ሰንብተዋል። ግን መቼ ይሆን ሚዲያው ከህዝብ በሚሰበሰብ ገንዘብ እየተዳደረ ህዝብ ላይ ሲቀልድ የሚኖረው? የዲጂታል ሚዲያውስ መቼ ሰከን ብሎ እናየው ይሆን የሚሉት ተበራክተዋል። ይህ ጉዳይ በአዲግ ስርዓት ጊዜ በሰሜኑ ጦርነት ወቅት አሁንም ሰሞኑን ያየነው ነው፣ ወደፊትም ይቀጥላል። ህዝብ ግን እየታዘበ ነው ከመጣው ጋር አብሮ መለጠፍ ሚዲያዎች ባህሪያቸው ስለሆነ ለትንሽ ሳንቲም ተብሎ የሚደረግ አሳፋሪ አድርባይነት በቃ ሊባል እንደሚገባም ተገልጿል። ቆመን ሀገራዊ ተቋም ለፖለቲካ መጠቀሚያ ሲውል ለሽብር ናፋቂዎች ሲሰጥ መመልከት አይገባም ተባለ። በእነ ሙፍቲ ሀጂ ዑመር ላይ የተፈጸመውን ደባ እንደሰሞኑ ሃይማኖት ሳይለየን ማጋለጥ ነበረብን። ቆመን ሀገራዊ ተቋም ለፖለቲካ መጠቀሚያ ሲውል ለሽብር ናፋቂዎች ሲሰጥ ተመልክተናል። በዚያኔ ዝም የተባሉት ጸረዙ ጠባብ ቡድኖች ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነኑ ሴራ አጠናክረው ቀጥለዋል። እነ ሙፍቲ ላይ መፈንቅለ መጅሊስ ለማድረግ ያልተሰራ ሴራ እንደሌለ የሚታወስ ነው። ለሙስሊሙ አይቆሙለትም ለማስባል ራሳቸውን ሽብር ፈጥረው አገር ሲበጠብጡ መቆየታቸውም ግልጽ ነው። ሙስሊሙን አጥቅተው መጮህ አድርገውታል። የጎንደር ጉዳይ እንደተከሰተ በተደጋጋሚ ጉዳይ መፈንቅለ መጅሊስ ነው ሲሉም ተስተውለዋል። በበርካታ አካባቢዎች የተለያየ ጠብ እንዲነሳ በማድረግ ግጭቱን በማባባስ የተለያየ ስም በመስጠት ለሃይማኖት ብጥብጥ ሲያውሉ የነበሩ ጠባብ የኦዴድ አክራሪ ቡድኖች ዛሬ ግን መፈንቅለ መጅሊሱን አከናውነው በፈለጉት ልክ ያስኬዱት ይገኛሉ። ያልበቃቸው ብሎ በቅድስት ቤተክርስቲያን ላይ ደግሞ ሰሞኑን ሲኖዶስ ለሁለት ለመክፈል በተሳካ መንገድ ሂደታቸውን ሲያከናውኑ የቆዩ ሲሆን አሁን ደግሞ አጀንዳ ለማስቀየር ብቅ ማለታቸው በግልጽ እየታየ ነው። ነሙፍት ላይ የተደረገው መፈንቅለ መጅሊስ መስጊድ በመቀማት የተጀመረ ነበር። አሁን ጠባብ ብሔርተኞች ከዘበኛ እስከ አዛን አድራጊ እኛን መደብላችሁ እያሉ ሙስሊሙን በተለያየ ሴራ እየጨቆኑት እንደሚገኙ ተገልጿል። አሁንም በቤተክርስቲያን ላይ እየተሰራ ያለው የውሸት ሴራ ርቆቹ ለነገ ጊዜ መግዣ እንዳይሆኑ ካሁኑ መስራት እንደሚያስፈልግም ማሳሰቢያ ሰጥቷል። የተቃቀፈ የተላቀቀ ሁሉ ታረቀ ማለት እንዳልሆነ እያንዳንዱ ምዕመን ልብ ሊል ያስፈልጋል። የደቡብ አካባቢ ልዩ ኃይል በወልቂጤ ከተማ በንጹሃን ላይ በወሰደው የኃይል እርምጃ የሰው ህይወት ማለፉ ተሰማ። ከ30 ዓመት በላይ በውሃ አጥሮት የሚሰቃየው የወልቂጤ ከተማ ህዝብ ወደ አደባባይ በመውጣት ድምጹን እያሰማ ባለበት ወቅት በጸረ ህዝብ ኃይሎች ተኩስ መከፈቱን ነዋሪዎቹ ገልጸዋል። ውሃ ጠማን ብለው የጠየቁ የወልቂጤ ነዋሪዎች ጥይት ጠጡ ተብለው ተኩስ ተከፍቶባቸዋል። እስካሁን 8 ሰዎች መጎዳታቸውም ተሰምቷል። እግዚአብሔር ይመስገን ደግ ዘመን መጣ ውሃ ለጠመው ሰው ጥይት የሚያጠጣ በማለት ነባር የወልቂጤ ነዋሪዎች ብሂላቸውን አስቀምጠዋል። ይህም ለታሪክ ይቀመጥ ብለው ትውልዱን በዚህ ልክ ለመቅረጽ ዝግጅት ላይ እንደሆኑም ተገልጿል። በዚህም ከ10 በላይ ሰዎች ከባድ ጉዳት ደረሰባቸው ወልቂጤ ዩኒቨርሲቲ ሆስፒታል መግባታቸው ተሰምቷል። ከቆሰሉት ሰዎች መካከል ሁለቱ ህይወታቸው እንዳለፈ የሚናገሩት ነዋሪዎቹ ልዩ ኃይሉ የከፈተው ተኩስ ባለመቆሙ የተጎጂዎች ቁጥር ከዚህም በላይ ሊጨምር እንደሚችል ነው የከተማ ነዋሪዎች የገለጹት። ነዋሪዎቹ በከተማዋ ያለው የውሃ እጥረት እንዲቀረፍላቸው ወደ አደባባይ በመውጣት በሚጠይቁበት ወቅት ልዩ ኃይሉ ሰልፉን ለመበተን በሚል ተኩስ እንደከፈተባቸውና በርካታ ሰዎችም እንደሞቱ ተገልጿል። የአገዛዙ ኃይሎች ጥያቄውን በሰላማዊ መንገድ በሚገልጽ ህዝብ ላይ ፍጹም ተመጣጣኝ ያልሆነ እርምጃ ወስደዋል የሚሉት ነዋሪዎቹ የአካባቢው አስተዳደር አካላት ያለባቸውን የመልካም አስተዳደር ችግር ለመሸፈን የተጠቀሙበት ሲስተም እንደሆነም ገልጸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሰልፉ የተበተነ ቢሆንም ተኩሱ ግን እንዳልቆመና በርካታ የወልቂጤ ነዋሪዎችም እንደታፈኑ ለማረጋገጥ ተችሏል። የዕለቱ ዜና በዚያ በቃ። አንዲት ኦርቶዶክስ ተዋህዶን ለሁለት በመክፈል ቤተክርስቲያንን ለማፈራረስ አገዛዙ ከነግብረ አበሮቹ እየሰራ ሲሆን በየጊዜው አዳዲስ አጀንዳዎችን በመፍጠር የህዝብን ትኩረት እያስቀየረ ይገኛል። የአፍሪካ ህብረት እስከሚያልፍ ድረስ ዋና ዋና ኦርቶዶክሳውያን እየታሰሩ በፌስቡክ እገሌን ፍቱት እያለ ይቆያል። የአፍሪካ ህብረት ስብሰባ ሲያልቅ ህገወጥ ቡድን በግልጽ ወንጀሉን ይቀጥላል። መንግስት ነኝ የሚለው የብልጽግና ወንበዴ ቡድን መገደሉን ይቀጥላል። አባቶችን ያሳድዳል። ዶክመንታሪ እየፈበረከ ህዝብን ያደነዘዛል። ለዚህ ደግሞ በቤተክርስቲያን ውስጥ ያሉ ጥቂት ግለሰቦች አስፈጻሚ ሆነዋል። ለከፊሉ ስልጣን ለከፊሉ ገንዘብ የእጅ መንሻ ተዘጋጅቶላቸዋል። የሚያድንህ አንድ መሆን የሚያድንህ ትኩስ መሆን መጋል ነው። ትናንት አንድ ምእመን ሲሞት ተደነግጥ የነበረ ዛሬ ግን ተለምዷል። ትላንት እንኳን ጳጳስ ሰባኪ ይታሰራል ብሎ አይታሰብም ነበር። ዛሬ ጳጳስ ታሰረ ብትባል ለምደነዋል። ሁሉንም ነገር አንድ ጊዜ ባህል ሌላ ጊዜ በድርድር ያስለምዱናል። በመጨረሻም የፊት አንቂ መሪዎች ባገዛዙ ተበልተው አንተ ብቻ ትቀራለህ። ከዚህ ሁሉ ሽንፈት የሚያድን ግን መንቃት፣ መታገል፣ መደራጀት ነው። ዋስትና አንድነትና የተናበበ ተጋድሎ ነው። ጳጳሶች መካከል የተፈጠረ አለመግባባት በውይይት ተፈታ የሚል ዜና እየተደመጠ ይገኛል። እንደዚህ ብሎ ዜና የለም። አይሆንም። ይህ ዜና የሚሆን በግለሰብ ደረጃ ለተጣላ ብቻ ነው። በጥቂት የኦሮሞ ወሃቢይ እስላሞችና በኦሮሞ በደቡብ የጴንጤ ባለሀብቶች የገንዘብ ድጋፍ በኦነግና በኦሮሞ ብልጽግና ጽንፈኞች ተታለው አፈንግጠው በወጡ አፈንጋጮች ላይ ተወስዶ በነበረው እርምጃ ተወጋጆቹ ማሩን ይቀርም በሉን ብለው ደብዳቤ ጽፈው እግር ላይ ወድቀው ነው ተመለሱ መባል የነበረበት እነሱ ሌላ ቢሆንም ቅሉ በህገወጥ ጳጳስ አድርገናል ብለው ሾመው ብፁዓን ሊቃነ ጳጳሳትን አውርደው በርካታ ምዕመናንን ጠፍጭፈዋል። ምንም እንኳን ጠያቂ ባይኖር የደም ዋጋ የተከፈለበት የቅኖና ጥሰትም ተፈጽሟል። በሻሸመኔ ለ52 ሰዎች መጨፍጨፍ ምክንያት ሲሆኑ ነፍሰ ገዳዮች ከዚህ በኋላ መቅደስ መባረክ ሁላ የማይገባቸው ደማሳሾች ጨካኝ አረመኔዎች ናቸው። በኦሮሞ ፖሊስና በአረመኔው ጨሮ በዱላ በጭቤ በገጀራ በቆንጨራ የተጨፈጨፉትን ልንረሳ አይገባም። በሁለቴ በአለም ገና ላይቭ እያየነው የተረሸኑትን መቺ አይምሯችን ዘነጋቸው። እናም አገዛዙ ዛሬ መጥቶ ፖለቲካ ሲሰራ ዝም ብሎ ማየት በእውነት የታሪክ እርግማንን ያስከትላል። አባቶችም ጉዳዩን ዝም ብለው የሚያዩት ከሆነ በግልጽ ከነርሱም ጋር የለየለት የቃላት ጦርነት ውስጥ መግባት የግድ የሚሆንበት ቀን ላይ ነን። የታሰሩት ሳይፈቱ የተጨፈጨፉት በይፋ ሀገር አቀፍ ፍታት ሳይደረግላቸው ሳይካሱ በለሆሳስ እናልፈዋለን ቢሉ ከህገ ወጦች ለይተን አናያቸውም። የማች ቤተሰቦች በቂ ካሳ ሳያገኙ እንዲያ ከሆነ እስከዛሬ ያ ሁሉ ሰው ሲገደል አብያተ ክርስቲያናት ሲቃጠሉ ገዳማት ሲደፈሩ ዝም ጭጫሉት ከትግስት ሳይሆን በተለየ ሴራ ውስጥ አባቶችም ተዘፍቀዋል እንድንል እንገደዳለን። ዛሬ እንግዲህ የተንቀሳቀሱት በስልጣናቸው ስለመጡባቸው ነው ብለን ለማመንም እንድናመነታ ያስገድደናል። የኩማርተኛው እንጂ የኛ የተዋሃዱ ልጆች ጥያቄ ግን በፍጹም አንዱም አልተመለሰም። በ36 ደቂቃ ንግግር 37 ሰው ተገሎ ዝም የለም። ሻሸመኔ እነዛ የሙስሊም አባቶች መስጊድ ውስጥ ሲደበደቡ ለፍርድ ይቀርቡ በሃይማኖትም በባህልም በህግም ትክክል አይደለም ስላልተባለ ስንት ንጹሃን ሻሸመኔ ላይ በድጋሚ ተጨፈጨፉብን። አሁን ለጥፋቱ ተጠያቂነት መኖር አለበት። ይህ የሁሉም ህብረተሰብ የሁሉም ምእመን የለት ካለት ጥያቄ ነው። ጉዳዩ ለጠፋው ሁሉ ኃላፊነትን መውሰድ እንጂ ህገ ወጦችን የመመለስ አይደለም። መሳሪያ ተኩሶ የሳተን ሰው አዝኖ እንዳልገደለ ቆጥረ ከተዘናጋ የሬሳ ሳጥንህን ማዘጋጀት የግድ ይሆናል። አመስቲ ጊዜ ሁኔታና ቦታ ተጠብቆ ከትላንት ሰተቶ ተምሮ ይገልሃልና የዛሬው ገዳይ አካለውልና ቡድኑ ብቻቸውን ያልተሳካላቸውን ጉዞ ነገበቂ ሰው የእስራኤልና ቦታ በመያዝ ቤተክርስቲያናችንን ለማፍረስ ያደረጉት ስልታዊ አካሄድ መሆኑን ለታሪክና ለትውልድ ምስክር ይሆን ዘንድ ዛሬ ተናግረን እናልፋለን። አሁንም ይህንን ድርድር እንጂ ይቅርታ አንለውም። በተለይ በመግለጫ በተራ ቁጥር 5 እና 6 ምንም መሰረት የለውም። ሁሉም የሚቃወመው ነጥብ ነው የተነሳው። ከውግዘት ያለምንም ቀኖና መመለስ ማለት ፍራአቱን ሙሉ በሙሉ ማፍረስ መሆኑን ግልጽ ነው። ይህም ተራ ቁጥር 5 እና 6 ሲኖዶሱ ያወጣው መግለጫ ያስተዋል። ቀኖና የሚሰጣቸው ሌሎች ሲወገዙ ብቻ ነው ማለት ነው። ለጳጳሳቱስ አይሰራም የሚል ጥያቄ ያስነሳል። ይህ በአማኙ ዘንድ ቅሬታ ፈጥሯል። ስለዚህ የቤተክርስቲያኗ ፍራአት ህግና ደንብ ቀኖና ይከበር። ቅዱስ ሲኖዶስ የተቀበለውን ያላንዳች ማመንታት በሙሉ ልብ መቀበል ደም አልባ መስዋዕትነት ነው። ከእንግዲህ መጪው አብይ ጾም ስለሆነ ቤተክርስቲያን ችግር ሲገጥማት እያንዳንዱ ምእመን ከቅድስት ቤተክርስቲያን ግቢ ውስጥ ሳይወጣ በገንዘብ በሌላ መንገድ ሲኖዶስን ደለለ የገቡ ጎጦችን በፍጹም ቆራጥነት መዋጋት መታገልና ማስወገድ ግድ ይሆናል። በጊዜውም ያለጊዜውም በደጃን ንጽና ያጠፋት የሚፈልጉ ጥላቶች እንዳሏት ካወቀን የኛ ድርሻ ከደጃ ባለመጥፋት በጸሎትም ባንድነትም በመናበብም በኃይልም በመደራጀትም ባለመዘናጋት ተጠናክረን አጥፎቿን መጋፈጥ የግድ ነው። ምክንያቱም ሲያፈርስ ከጣረ በኋላ ሳይሳካለት ሲቀር ኃይልን መዝኖ በፍርሃት ይቀርታ ስለጠየቀ ተጠጥቷል ማለት አይደለም። ሌላ መንገድ እየፈለገ ነው ማለት ነው እንጂ እንዲህ በቀላል እልል ብለህ በታንቀላፋ ወዮልን ወዮታም አለብን። የማያስተውል ህዝብ ይገለበጣል። በቀድሞ ስማቸው እንዲጠሩ ተብሎ የነበረውን ገና ካህኑ አሜን ብለው የተቀበሏቸው ይመስላል። እነዚህ የተወገዙ ሰዎች ምንም እንዳልተፈጠረ ዝም ብሎ መቀበል ፈጽሞ ታሪካዊ ስህተት ነው። ይቅርታ ሳይሆን በኃይል እንደገቡ አይነት ነው የሚቆጠረው። እነዚህ ህገወጦች ወደ ቀድሞ ቦታቸው ሀገረ ስብከታቸው ከተመለሱ እኛ ካሁን በኋላ ልጅ ከወለደ መንኩሴ ጳጳስ፣ ሴት ሲደፍር ከነበረ መንኩሴ ጳጳስ፣ በእነሱ ምክንያት ንጹሃን ከተገደሉብን ከተጨፈጨፉብን ደም አፍሳሽ ከሆነ መንኩሴ ጳጳስ ጉራሴ ልንቀበል ፈጽሞ አይቻለም። አገርና ሰንደቅ ነጻነት ከሌለ ቤተር ተማረ ያውሉ መክረድ
ታሪኩን ይረሳ ስተቱን ይደግማል። የጨለማ ኃይሎችና ዘረኞች በጠቅላላው በታሪክ ላይ የሚረባረቡት አዲስና የሐሰት እውነታ ፈጥረው ህዝብን ካሳመኑ ከግባቸው እንደሚደርሱ ስለሚያውቁ ነው። በቅርቡ አንድ ደደብ ምሁር በሉይ ባይ ፍጡር አጼ ምኒልክን አላውቅም ሲል በጭፍን ጥላቻው ብዙዎች የተገረሙ ሲሆን አጼው ባይኖሩ ደግሞ የፈጠራ ታሪካቸው ማረፊያ መቀመጫና ማጠንጠኛ የሚያጣ መሆኑን እንኳን ሊረዳ ለመቻሉን አጋልጧል። አማራ የለም ቀረርቶ ጊዜው አልፎበታል ስንል አንገቱን ቀና አድርጓል። ቀንተሌት ሊፈጁት የተነሱትን ህዝብ የለም ማለቱ የማያስጠይቃቸው ስለሚመስላቸው ነው። መጽሐፍ ጻፍን ብለው ብዙውን ጊዜ በወያኔ ትብብር በያጣ ላይ የዘመቱና የሐሰት ታሪክም ያነበነቡ የከተቡ ጥቂቶች አልነበሩም አይደሉምም። አንድ የወያኔ ቅጥረኛ ለምሳሌ የጠባብ ድርጅት መሪዎች የዚሁ ድርጅት አባላት ነበሩ ብሎ ሊያሳምን ሲጥር፣ ሌላው ወናፍ ደግሞ የደርግና የድርጅቱ ጭካኔ አንድ አይነት ነበር ብሎ ለማሳመን ሲጨረጨር ملاهزبن مونجل تقدوال متنيس تاچو تاريخوني رساتولد ستاتوني داقمال عقرنم اسكماتات لدرس ميشلال زاري سنفنوش بيكتكا تاريخ لاي يباتي قوتون يميكاوات تروت على مكنيات ايدا اللم شابيا ارترا يتبتاك اني قزات ناس بلو ياسات تاريخات انتنو يادرسون قدات لنرسان نشلم ወያኔም በ1967 ዓመተ ምህረት ሁሉም በየረሰቦች ይገንጠሉ ብሎ በፈረደበት አማራ ህዝብ ላይ ሲዘምት አለ ብሎ የተጋተረው ያፋ መሆኑን ታሪክ ይመስክራል። ሙሶሎኒ ራሱም ኢትዮጵያን ሊወርስ ይነሳ ስለሀገራችን ብዙ ሐሰት አሰራይቶ እንደ ወያኔ አማራውን ጨቋኝ አድርጎ አቅርቦ ራሱን ነጻው ጪ ለማስመሰል መጣሩንም አንዘነጋም። ፈረንጆችም በተቀሉ ይህን ሐሰቱን አስተጋብተውለታል። የዛሬው ሃርማን ኮሆን በዘመኑ ብዙ ወንድሞች ነበሩት ዋሾ የዋሾ አጃቢዎች ዛሬ ጽንፈኞቹ ስላጼ ምኒልክ ሆነ ስለመላ ኢትዮጵያ የሚቀባጥሩት ከሐቅ የተጣላ ነው። የኦሮሞ ህዝብ ዋናው ኢትዮጵያዊና እንደ ሀገር ግንባታው አካል ሆኖ ሳለ የዛሬው የታሪኩ ርጋጦች ግን ሌላ ሰነድ ሊሸጡና ሊያራግቡ በባዕዳን ተሾፈረው ተነስተዋል። በዚህ ማያይዘው በኢትዮጵያ ታሪክ ኢትዮጵያዊ ድርጅቶችና አገሮዳል ኃይሎች ላይ መዝመታቸው የሚጠበቅ ነው። የዘንድሮዎቹ ግን ምንም መለከት ያላቸው አይመስልም። ሁሉን ኬንያ ኬንያ ይሉንታናልክ አያሳይም። ስግብግብነቱ በወያኔ ተቃኘ ግን ከወያኔ የባሰ ሆኖ ከወዲሁ ራሱን አጋልጧል። ይህ የዘረኛ መንጋ ኢምንት ለመሆኑና ሰፊውን ህዝብ እንደማይወክል ደግሞ ግልጽ ነው። ለተወሰነ ጊዜ ስልጣን አይተሰጠው አፈቀደው የወያኔ ኮሎኔል ብዙዎችን ሊያደናግር ቢችልም የሀገር ድምጽ ከቶም ባለመጥፋቱ ገበናው ተጋልጦ ሊሰጣ በቅቷል። እነ ሜንጫን ለቤተ መንግስት ያበቃው የዘረኛ ቡድን ስብስብ ሳይውል ሳይድርም መንጋውን አስተማርቶ ህዝብን አሳዶ ፈሽቷል። እርስ በርሱ ተሻሽሟል። አማራውን ለይቶ ገሏል። ይህ ሊደብቁት ያልቻሉት ሀቅ ነው። አልሞከሩም ሊባል አይቻልም። ፈረንጆቹ ለውጥ መጣ ብሎ በማሳመን ባለም ደረጃ የተቀነባበረ ዘመቻ በማካሄድ ላይ ናቸው። ሁሉም የፖለቲካ ስረኞች እንደ ተፈቱ አስመስለው አቅርበዋል። ህጎችንም ሳይሻሩ ተሻሩን ብለው አወናብደዋል። ሹሙን ሊያሻሽጡት የሞከሩት ሁሉ ከንቱ የሆነው ግን ሰዎቹ ስግብግብ ዘረኝነታቸውንና ጸረ አማራነታቸውን ለደቂቃ ሊደብቁ ባለመቻላቸው ነው። ግድያው መፈናቀሉ ጋዜጠኞች አፈናውና እስራቱ ልፈፋቸውን ራቁቱን አስቀርቶታል። ለተወሰነ ጊዜ ሹሞቹ የረጩት አደናጋሪ ንግግር ውሎ አድሮ እንደ ጣዋት ጤዛ ሆኗል። ተነቅቶበታል። ሳይቆይ ጎርንቶ እጅጅ ብሏል። ባለምንጫዎቹ ራሳቸው በግፋቸውና ጸያፍ ንግግራቸው ውድቅ አድርገዋቸዋል። በስልጣን ላይ ያለው ያው የወያኔ ኃይል ቀጣይና ዘረኛ ስርዓት አገዛዝ መሆኑን ህዝብ አውቋል። አሁንም ግን ክህደትን ሙጥኝ ብለው ራሳቸውን ያዋርዱ የሹሞቹ መጋዣዎች መኖራቸውን መካዳ ይቻላል። በምርጫ ተሳትፈን ፍርፋሪ እናገኛለን ያሉትን ባንዳዎች የምርጫ ህግ በሚል ሊያገኙ የማይችሉትን የፈራሚ ቁጥር ከፍ አድርጎ ውጡ ሳይል ከመድረክ አውርዶ አንኮታክቷቸዋል። ቀጥተን ለማለት የሚከጅሉት ባፈርቁ አይመልሰኝና አጉል እልክ እንጂ አልቆላቸዋል ማለት ይቻላል። ባንጻሩ ምርጫው በሰሎ ይደረግ ባዮች ጠባቦች ባለው ሁኔታ እጉሳይ ቀየርና በክልላቸው ማንንም ድርሽ ሳይል ምርጫ መካሄዱ ያው አሸናፊነታቸውን የሚያረጋግጥላቸው በመሆኑ ነው። ታሪክን ካልረሳን በስተቀር ቀደም በወያኔ ስር ምርጫ አስከፊ ቧልት ከመሆን እንደማያልፍ የምናውቀው ነው። ይህን ሀቅ ዘንግተው በሹሞቹ ምርጫ ሊካፈሉ የተነሱት ምሳቸውን የሚያገኙ ወይም በፍርፋሪ በሊታ ተርታ የሚገቡ ናቸው። ህዝብ ግን በዚህ ምርጫ ተብዬ ጸረ ኢትዮጵያ ሽር ጉድ እንደማይሳተፍ ግልጽ ነው። ውሸት መለያቸው የሆኑ ጉግማን ጉግ ዘረኞችና ድርባዎች ማንንም የሚያደናግሩ አይሆኑም። አገዛዙ ዋሾና ህገወጥ በህብረተሰቡ ስርዓታል አልበኝነት መስፈኑ የሚጠበቅ ነው። ድርጅቶች ዋልጌ አድርባይና ከርሳደሮች በመሆናቸው ፖለቲካውም ዝብርቅርቅ ሆኖ ህዝብን አሳዝኗል። ዘረኝነት እና ውሸት ሲደባለቁ በተወሰነ ደረጃ ሲዋሃዱ አገር ለከፋ አደጋ መጋለጡ አይቀሬ ነው። ትላንት የታሪክ አዋቂ ነን ብለው ስለቀይ ሽብር ሳይቀር ሲቀባጥሩ የነበሩት ዛሬ የታሪክ አታላዎች ጫፋቸውን ሞልተው የሀገርን ታሪክ ሲያዛቡና ሲክዱ ቅንጣትም መተንፈሳቀቷቸው መታዘብ ተገደናል። ጊዜ ተሻጋሪ ሆነው የባጁት ግን በያፓ ላይ የተወሸከቱት ሐሰቶች ናቸው። ከድርጅቱ ጋር ህብረት ትሉና ዋብለው አለቆቻቸው ያዘዟቸው ይህን በመግለጽ ፈንታ ድርጅቱ ህብረትን አልፈልግም አለበለው ሲቀጥፉ የቆዩትን ቡድኖች ብዙዎች ያውቃሉ። ኤርትራን ለገንጣይ ያስረከቡ ስራቶች እነማን እንደሆኑ እየታወቀ ለስልጣን ያልበቃውንና ለአንድነት የቆመውን ድርጅት በሐሰት ወንጀያዎች አፍረው ቅብጠራቸው አልቆመም። ሶማሊያን ደገፈ የሚሉ ለዚያድ ባሬ ያመቹት እነማን እንደሆኑና ማን እንደሸሸ ማንስ በገፍ ግድያ እንዳካሄደ ያወቁ መደበቁን መርጠዋል። ውሸት ስለደራ በስተርጅና አደብና ህሊና መያዝ የነበረበት ሽማግሌ በክህደቱ ቀጥሎ የድርጅቱ መስራችና ሊቀመንበር ነኝ ብሎ ሲዘላብድ መስማት ተገደናል። ታሪክ ራሱን ሲደግም ማንንም አያስቅም የተባለው በርግጥም ሐቅ ነው። ውሸትን ውርደትን ስናስተናግድ አመታትን ማስቆጠራችን የሚካድ አይደለም። የመንደር አውደልዳዩን ቴዎድሮስ ብሎ ማዳነቅ፣ ወሬ ያልታሰረው ማንዴላ ብሎ ማወደስ፣ ትላንት ሲዋሹ ሲክዱ የነበሩትን ማንነት ረስተን የህዝብ ወገን ብሎ ማቀፍ ምንኛ ታሪክን እንደረሳንና ስህተታችንን እየደገም አገርን እየጎዳን የሚጠቁም ነው። የቀጠለ ምጸት ነው። መደናገር ያበዛ ህዝብ ከውዥንብሩ ሲነቃ አገር አልባ ሊሆን ይችላል የሚል አነጋገር አለ። ማን አገር ወዳድ ማን ወዳደር መሆኑን መለየት ካልቻል ለሚከተለው ችግር ተጠያቂ ራሳችን ብቻ ነን። ታሪክን መርሳት፣ ሐቅን መዘንጋት መዘዙ ብዙ ነው። አንጃን ጓድ ባንዳን አርበኛ ማለትን ያስከትላል። ትልቅ ጥፋት። ኢህአዴግ የኢትዮጵያ ህዝብ ጠላት ሆኖ 28 ዓመት አገር ካጠፋና ከጎዳ በኋላ በተአምር ህዝባዊና ስርየት አምጪ ይሆናል ብሎ መደናገር ከጅልም ጅል የሚያሰኝ ነው። ዛሬ ለፍላፊውን የወያኔ ኮሎኔል አምነው የሚገኙ ለኢትዮጵያ ከቶም የሚበጇት አይደሉም። ባልታደለ አገር ሞኝ በየደቂቃው ይወለዳል ተብሏልና በዚህ መልክ ለተወለዱትና ላደጉትም ምክራችን ከታሪክ ተማሩ፣ ታረሙና ለሀገር ታገሉ የሚል ነው። ዘረኞችን የሚከተሉ ደግሞ የወያኔን 27 ዓመት ተመክሮና አንደምታውን እንዲመረምሩ ጥሪ እናደርግላቸዋለን። ኢትዮጵያዊነት ያቸንፋል።
የህዝቡን መብት አፋኝ የዲሞክራሲ ጠበቃ መሆን አይችልም። የመናገርና የመጻፍት መብት የዲሞክራሲ መብት ነው። መብትነቱ የሚረጋገጠው የመንግስት ባለስልጣን ከሆነ ብቻ ነው። ከዚህ ውጪ መብት አለኝ ብሎ የሚቀናቃ ማረፊያው ዘጥያ እንደሆነ ተደጋግሞ ተስተውሏል። ያውም ግርፈቱና መሰልስቃዩ ከቀረለት ሬዎች በተንደላቀቀ ሁኔታ መልእክታቸውን ስላስተላለፉ የዲሞክራሲ መብት ተከበረ ይሉናል። የተከበረው ግን የዲሞክራሲ መብት ሳይሆን የነሱ ገደብ የለሽ ድንፋታ ያለምንም ስጋት መከናወኑ ብቻ ነው። አገራችን ውስጥ በታየው ያገዛዞች ድንፋታ የኢትዮጵያ ህዝብ ከሰማይ የወረደ መና ሲመገብ ከርሟል። መንግስቱ ኃይለ ማርያም ያለምንም ደም ያለ ሲደሰኩር የነበረው ባዶ መፈክር ጭምብሉ ሲጋለጥ የታየው ፋሽዝም ሲከናወን ነው። መለስ ዜናዊ መስቀል አደባባይ የተደረገውን ህዝበት እይንት ይህማ አበል ብሎ ሲል ቀጣይ አጥለቅላቂ ማበል እንደሚመጣ ሳይውቀው ቀርቶ አልነበረም። ብቻ ህዝብን ማወናበድ አስፈላጊ ስለሆነበት ነው። አጅ ማውጣትና መመሪያ መቀየር የድንቁት ገዢዎች ተደጋጋሚ ተግባር ነው። የመድረኩን ዲስኩር ያለ ተቀናቃኝ ከሆነ ይፈልጉታል። ምክንያቱም በልመና የሚድኑ ስለሚመስላቸው ለህዝብ አልቅሰው አስለቅሰው ማለፍ ይፈልጋሉ። የህዝብን መብት ከማክበር ይልቅ ለመመጠን ምርጫቸው የሚያደርጉት ምርጫስ መጣ ሲባሉ ነው። አዲሱን መሪ ልጁ የሚያደርገው ደግሞ ያለምንም ሀፍረት ህዝቡ ሲገደል ህፃናት ሲታረዱ ወጣቶች ያለ ጥፋታቸው ወህኔ ሲጓዙ ያየ ያወቀ እሱ ሳይውቀው የሚፈጸም አስመስሎ ለመዋሸት መድፈሩ ነው። ድምሩን ህዝቡ ደንቁሮ አለዋቂ አድርጎ ማየቱ ነው ቅሌታምነቱን የሚያሳየው። እንኳንስ የሚናገረውን የሚያስበው ከየት በተሰጠው መመሪያ እንደሆነ ህዝቡ የሚያውቅ አይመስለውም። አዲሱ መሪ ራሱን ሳይሆን የላኪዎቹን ሐሳብ የሚነበነብ መሆኑን ጠንቅቆ ያውቃል ህዝብ። የኢትዮጵያና ስታለቅስ ለመኖሯ ከተቆረቆረ አሁንም በቀሮ መንጫ የሚታረደው ልጇን ደም በመበቀል ወንጀለኛን በህግ ፊት አቅርቦ ውሳኔ በመስጠት እንባዋን ባበሰላት ነበረ። ህጉ ህግ እንኳን ባይኖር በሰባዊነት ቀጣይ ግድያን ባስቆመላት ነበር። የናትን ባን ለማስቆም ድለላይሻውም የሚያስፈልገው ልባዊ ፈቃደኝነትን በህዝብ ማመንን ነው። የኢትዮጵያ ህዝብ ሰቆቃ ለማታለያ የምርጫ ሰበካ ሊውል አይችልም። ይሄ ህዝብን መናቅ ነው። የናቶችን አሳዛኝ ታሪክ አውርቶ እየታረደ የሚሞትን ህፃን ሰቆቃ መደበቅ ይቻላል ብሎ የሚያምን ካለ ጅል ወያኔ ብቻ ነው። የኢትዮጵያ እናት ተሰቃይታ ያሳደገችው ልጇን በዩኒቨርሲቲዎቹ ሳይቀር እያስገደሉባት ወዳጅ መስሎ ለመታየት መሞከር ራስን ከማቀል ያለፈ አይሆንም። አዛኝ ቅቤ አንጓችነቱን አስቀርቶ በሐቅ ለወጣቶች ለህፃናት ለእናቶችና በጠቅላላው ለህዝቡ መብት መቆም ለሀገር ህልውናና ብልጽግና መመኘት ተግባር ይጠይቃል። ባዶ ልፈፋ ፋይዳ አይሰጥም። ምናባዊ ታሪክ እየፈጠሩ ማነብነብ ማንንም ሊያሳምን አይችልም። ምናልባት ሆዴ ባሳትንና ማስለቀስ ይቻል ይሆናል። ያ ማለት ደግሞ ታማኝነትን የሚያስገኝ ሀቅ ነው ማለት አይደለም። እንዲያውም ያዋርዳል፣ ያስተዛዝባል፣ የራስን ድንቁርና ያጋልጣል። የሚያተርፈው ነገር ቢኖር ያንን ብቻ ነው። ለኢትዮጵያ ህዝብ ለናቶችና ለህፃናት ክብር ያለው መሪ ሊያደርገው የሚገባው ወደ ግጭት የሚወስደው መንገድ አስቀርቶ በሰላም የሚኖርበትን ሁኔታ ማመቻቸት ነው። ያፓ ባለመሰልቸት የሽግግር መንግስትን አስፈላጊነት ሲገልጽ ህዝቡን ከግጭት ሀገርን ከትርምስ ለማውጣት እንዲያስችል በማለት ነው። አንዳንዶች የሚመኙት ምርጫ በዚህ ሁኔታ ሊደረግ እንደማይችል እየገባቸው መምጣቱ ያስደስታል። በአሁኑ የሀገሪቱ ሁኔታ ምርጫን እንደመፍትሄ መቁጠሩ ከእብድነት የሚያንስ አይደለም። በጥምቀትና በህዳር የፀሐይ ወራት ሽፍታ ማስቆሚያ ቃተው አገዛዝ በነሐሴ ክረምት ወራት ኮሮጆ ገልባጭን ይቆጣጣራል ብሎ ከመመኘት ውጪ ድብዝነት የለም። እንደ ኢሃፓ የእምነት የሽግግር መንግስት የውይይት መድረክ ፈጥሮ ማንንም ባላገለለ መልኩ በሰላም ሊያሸጋግር የሚችል ሁኔታን ማመቻቸት ለህዝብ ውለታ ከመዋል ያነሰ ተደርጎ አይስተዋልም። አዲሱሽም በርግጥም የሚያወራውን የሚመስል ከሆነ የራሱን ክብር ዝቅ አርጎ የህዝብንና የሀገርን ክብር አስቀድሞ የሽግግር መንግስት ሆነ እንዲሆን የድርሻውን መወጣት ነው ያለው አማራጭ። ከዚህ ውጪ ሀገርን በሰበካ ዲስኩር ብቻ ማትረፍ ቀልድ ነው። የኢትዮጵያ ህዝብ ከመንግስቱም በላይ ህልውናው በአደጋ ላይ መሆኑን ተገንዝቦ ከጨጨባና ካላስፈላጊ ለቅሶ ተቆጥቦ የጎሳ ልሂቃን እየመዘኑበት መሆኑን ተረድቶ ለትግል መዘጋጀት ግዴታው ነው። ከዚህ ውጪ አማራጭ በዘር መንጫ መቀላት ብቻ ነው። የሽሞች ዲስኩር ካዳራሽ ሲወጣል ታየም ባዳራሽ ያለቅሳል ያስለቅሳል እንጂ ወንጀለኞችን ለህግ ለማቅረብ አቅም እንደሌለው የታየ ጉዳይ ነው። ድል ለኢትዮጵያ ህዝብ። አስባብ ከመአለም እንኳን እንዳይመጪሽ የሰላም ዛረገን ወደባላየን ሻሻ የመጣው የአዲስ አበባ ልጅ ሰነፍ በመሆኑ ነው። በአንድ ወቅት አዲሱ ሹም እኔ ከቡሻሻ የመጣሁት የአዲስ አበባ ልጅ ሰነፍ በመሆኑ ነው በማለት ሲናገር ብዙዎችን አስገርሟል። እዚህ አይነቱ ቀልድ አይሉት ስለቃ ሆን ተብሎ በንግግሮቹ መሃል የሚሰነቅራቸው እንደሆነ ተደጋግሞ ተስተውሏል። ጣየግል መንገድን ለማሳመር ሲባል ሌሎቹን አኮስምኖ መመልከት ያመጣው ችግርም ነው። የአዲስ አበባ ልጅ ሊከበር እንጂ ሊናቅ የሚገባው ነበርም። የአዲስ አበባ ልጅ ባጋጣሚ ያገኘውን የተሻለ እድል ለብቻ ይላድርግ ብሎ የተስገበገበ ሳይሆን ያየውን ያገኘውን ሁሉ ለማካፈል የጣረ የገጠርን ወገኑን ያስተዋወሰ አልፎም ጉስቁልናውን ለማጋራት በየአደባባዩ ህይወቱን የሰጠ ብርቅዬ ትውልድ መሆኑን ለማወቅ ዶክተር መባልን አይጠይቅም። እርግጥ ነው የአዲስ አበባ ነዋሪ የተናቀ መሆኑ በላዩ ላይ ቤቱ እየተደረመሰ ከመኖሪያው ሲባረር ለልማት ለእድገት የሚል ማጭበርበሪያ ቃልና ቃልን አምኖና ተቀብሎ በየጥሻው ሲጣል እንኳን ለራሴ ለሰው ይተርፋል ነፍሴ ብሎ አለመፎከሩ ባለፈው መስዋዕትነቱ አለመኩራራቱ ሁሉም ነገር ለሀገርና ለህዝብ በጎነት ከዋለ ይሁን ማለቱ እንደሞኝ አስቆጥሮt ይሆናል ያደርስ ይስተዋልም የባለ ቆንጨራዎች መደንፊያና መባረቂያ መሆኑ ወርቅ ላበደረ ጠጠር እንዲሉ ሆኗል አዲስ አበባ የኢትዮጵያን ሁሉ መኖሪያ ሆና ቆየች እንጂ ያማራ ብቻ አልነበረችም ቆጠኞች እንደሚሉት አዲስ አበባ ያማራ ከተማ ከነበረች አማራው ሌሎችን በቆንጨራ ያስፈራራ ውጡልኝ ሳይል በመቅረቱ የሚመሰገን እንጂ የሚሰደብ መሆን የለበትም ለአንድነት ለፍቅር ለብልጽግና ያደረገው በጎ ተግባር ነውና የአዲስ አበባ ወጣት እንደሌሎች ሁሉ ለሰንደቅ ዓላማው ለታሪክ የቆመ ነው ይህንን እንደ ድክመት ቆጥረው የሚዛበቱ እፊቱ ሰንደቅ ዓላማውን የሚወረውሩ ታይተዋል ያንድነት ዓላማም ከጎሳ መታወቂያ ባነሰ ሁኔታ ሲከበር ተስተውሏል የሁሉ ድርጊት የአዲስ አበባን ወጣት ለምን አስናቀው አያስብልም እንደ ጎንደርና ባህር ዳር ወጣቶች ኢትዮጵያውያን በሙሉ የሀገር ፍቅራቸውን ማስመስከር ግዴታቸው መሆን ይኖርበታልና የዚያን ትውልድ መስዋዕትነት መገንዘብ የሚያቀተው ሰው ካለ በሁለት ምክንያቶች ተነሳ ሊሆን ይችላል አንደኛው የተክለሰብ ልዕልናን ለማነገስ የሚጠር ከሆነ ሁለተኛው ደግሞ በጎጥ መርዝ ተመርዞ ሀገርና ታሪክን በሲስተም ለማፍረስ የባዕዳን ተልኮ የተሰጠው ከሆነ ነው በኢህአፓ ላይ ጥላቻ ያላቸው ሰዎች ከነዚህ ምክንያቶች በዘለለ የሚያስተውሉ አይደሉም የዚያን ግዜው ትውልድ ስግብግብ አይደለም መማር ለማስተዋል ይሁን ብሎ የሚያምን እንጂ አይኖቻችንን እንድንገልጥ ያደረገን ህዝቡ እየተቸገረ እኛ ለድሎት ለሀብት ለዝናን ሰራም ያለ ትውልድ ነው ምኞቱ ተስፋው ሁሉ ኢትዮጵያን በእድገት ደረጃ ላይ ሆኖ ማየት ነው ከዚህ የተለየ ዓላማ አልነበረውም እንዲያውም ዲግሪ ቀርቶ ሁለተኛ ደረጃ የጨረሰ ስራ ፍለጋ የሚንከራተትበት ዘመን ስላልነበረ ድሎት አላጓጓውም በማንኛውም ነገር ያስተማረኝ የኢትዮጵያ ህዝቡ ቅድሚያ ያገኝ ብሎ የታገለ ትውልድ ነው ገበሬው የመሬቱ ባለቤት መሆን አለበት ትምህርት ለሁሉም ይዳረስ የሚለው ከዋንኛ የዲሞክራሲ ጥያቄ ጋር ተለይቶ ያልታየ የመብት ጥያቄው ነበረ ንጉሱ በተለያየ ወቅት በድራማ በግጥም ወዘተ ቢነገራቸውም አልፎም በቅርብ ሰዎቻቸው ለማስመስከር ቢጣርም አልተቻለም ያም ሆኖ ግን ትግልን መልክ እንዲያጣ ያደረገው በማያውቀው ነገር ውስጥ ዘሎ ገብቶ የትግል ረዳቶች የሆኑትን የቀድሞ ባለ ስልጣናትን በሙሉ የጨፈጨፈው ደርግ ነው ነቅናቂው ነቅንቆ ቢነቀንቀው የተነቀነቀው ነቅንቆ ጣለው እንዳለው ጎመራው በስንት ጉትጎታና የድንጋይ ውርወራ እንዲነቃ የሆነው የወታደሩ ክፍል በአንዳንድ ወሮበሎች ትግሉን ተቀምቶ ለደረስንበት መከራ ዳረገን አንደበት ላጣ ህዝብ አንደበት ሆኖ በየአስፋልቱ ላይ በደርግ ጥይት የረገፈው የአዲስ አበባ ወጣት ግን ግንባር ቀደም ሆኖ ታገለ እንጂ ራሱን ለህዝቡ አሳልፎ ሰጠ እንጂ አዲሱ ሹም እንዳለው እሱ ከቡሻሽ እንዲመጣ የሆነው የአዲስ አበባ ወጣት በመስነፉ ሳይሆን የህይወት መስዋዕትነት በመክፈሉ መሆኑ ሊታወቅ ይገባል ድል የኢትዮጵያ ህዝብ ነው
Ah, hey, ah, ah. ወዲያ ወደ ዳንሻ ተመለሰ ሲባል እንኳን ይህለት ዝት ጋባሽ ጦር ልቦለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበርም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን የሌባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ ሀገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው ንገረው እምቢ ካለ ውሸቱ ሲገለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ ያስፈናው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ ሲደማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልወባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል። አሁንም ያለው ሁኔታ ይህ ነው። እነ ማፈሪያ አዲሱ ታደሰና ገዶዎችን ያጤኗል። በኦሮሞዎች አካባቢ የሁሉ ግድያና ፍጅት ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብዬው በወያኔ ተለጣፊነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል ይህ ቡድንም ሆነ በውጭ ሀገር አለን የሚሉ ጠባቦችና ይህን ጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ካሪነን ብለው ተለጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋለጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተለጣፊዎች ዘንድ ከማንም በፊትና በሰፊው የቀስቀሳ ስራ የሰራው ኢታፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተለጣፊ ላይ ጊዜ አታጥፉ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተለጣፊዎች ላይ ከወያኔ ተለዩ ቅስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኔ አገልጋይ ቡድን በወያኔ ሲቋቋም ውስጡ ገብተን አውቃት እንዳጋለጥ ነው። በተለጣፊው ዘንድ ያለው ሁኔታ ለእኛ ምስጢር አይደለም። በሰማያዊ ፓርቲ አማካኝነት ተሞክሮ የነበረውንም ሻጥርና ማደናገር አክሽፈነዋል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔ ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልጠቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ሰረ ወያኔ አቅጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ሊሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነጻ አውጪ መሪ ሊሉ የተነሱትንም አደብ ግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያል እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈና ተቅልብ እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራ حزب ايدين بعدين يتوالد لو ياني افعل فوسط تتقدو تنجي بتنكم سايكر بيشو يتقرأينو بلو فرمو لتنجي يتقامت كنتاتم نجر يلم نزين تلتاكي وشلما بتاعتننا عوالو تشاكيو كهزبو قنن دي قومو لمادر دنا وياني سلطان سيز جمرو يسران بس تامرات لاينينا ملأسر اندي بدافن يادر نقلبت وزتا سرطنال የኦሮሞ ህዝብ ይሄው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከራካይ አልሆነለትም። ካሴው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያጎላውል የደገፈ ቢኖር ያፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ስንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመይሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም የአፓን አዝቂ መሳሪያዎች ሆነዋል። የአፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አጥፎ ለዴሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ተመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻቢያና ለወያኔ መሳሪያ ሆነው ሽግግርን በተባለው በነበረው ሁኔታ አጥብቦ ሲባሉ በእንብኝ ወያኔን መጣውና በሰላም አራው ፀያፍ ዘመቻ አጃቢ ሆነው ለአስራ ሁለት በርቹማ የኦሮሞን ህዝብ በኩርና አሳልፈው ሊሸጡ ችለዋል። ሳይሆን ሳያድርም ወያኔ ኦህዴድ የተባለውን ተለጣፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንኮሪዮስ አቅራቢነት ሌንቾረታና ዲማኖጎ መለስ ዜናዊ ጋር ቀርበው ተደቃቅሰው ተሰናብቶ መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት በእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው ባሉዋ ውርጋቶች አልተባረሩም ነበር። ይህን ሁሉ ማንሳት የተገደድ ነው ለህዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለህዝብ ተቀብታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ስያብርሃ የተባለ ወያኔ ከመለስ ተጣለው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያፍሱ ሲሉ የሰውየውን ይዘት ለመግለጥ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ስዬ የደረሰ አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና ነጋ ጠባ ለአላፊ አግዳሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግንብ ጅልነትን የሚመለከት ነውና ብዙም አያስጨንቀንም። የግል ጉዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መስራታቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች እርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የህዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወዛለን። የትግሉ ባለቤት ህዝብ ብቻ ነው። ህብረታችንና ሁለገብ እርምጃችን ይጠናከር።
ወገኔ እስማኛ ሀገሬ አንድነት መገናን ዛሬ ወገኔ እስማኛ ሀገሬ አንድነት መገናን ዛሬ